አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 15 አስተምተን የተቀበልና ፕሮግራማችን ፍጻሜ ይሆናል።
የበደነው ምድሩ የተክናነ ቤቱ የተነቃቀለው አጥሩ በሪፍረተ የተደረመሰው ጎጆ አፈር ቤተ ጎዳናው መጓዣው ያማረው ባስፋልት የደግናነው ደሙ የፈሰሰበት ያራት ኪሎ ሃውስ የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደምነው ዘመን ያለወጠው ዝናብ ያጠበው ደም በደም ተፈፎ ባናቱ ባናቱ ከሚያዛንስቶስ ከካቲቱ የሚታወስበት ተፈቶ ሃውልቱ ተከባብሮ መኖር ተፈቃቆ መኖር ካቃተባገሩ ይጥፋል አባራው ይገለባበጣል የላኙ በስሩ ይቃጠላል እንጂ ይጥፋል አሰሩ የማን ሻጥ ክራዩ የማን ደም ተፈሩ ማንንም በቤቱ የሚፈራ ሞት አድቦ ተቀምጦ ዝም ታለም እየየ ዝም ታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይቺን ቀን አንደት እንደፍቼ ለፋት በሚል አጉል ሰበብ በሚል አጉል ምክንያት ለቆየት ደግና ሁሉን ታነፈና ሀገር ሞታየናት ጥፋሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጃያችን ያድዋው አርበኞች የማይጠው ዘግሞት የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃን ተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጠፋል አጓራው ይገለባበጣል የላሉ ለስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 15 ሸንተ ገብርኤል ወጣቱን ሹም እንዲህ መሰሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስተነቅቀበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ለጆልደ ገብርኤል እንዲፈጽም ተረጋግቶ በመንገዳችን መቀጠል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ተጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ልጅ ገብርኤል አረጋግጣልኝ ወደፊት ብዬ ለወታደሮቻችን ትእዛዝ ሰጠው። በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ትግሬዎች እኔ የነሱን ሸር መሽ ጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምባራስ ኪዳነ ማርያም ምናልባት ተኩስ ቢከፈት እንኳ በገዛ ሰውነታቸው ከጠራት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ነገር የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጥላ ስለሚከተለው አንዲት ቃል መተንፈስ እንኳ አልተቻለውም። ልጅ ወልዴ አይናገራት አይተንፈሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ። እንዲህ ወደ መታረጃችን ቄራ ስናዘግም ከሩቅ የአውሮፕላን ድምፅ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት። አውሮፕላኖቹ በአናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ልጅ ወልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምፅ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ። ጌታው አይዞ በርታ፣ ልንደናበር ፈጽሞ አይገባም ሲለኝ ልጅ ወልደ ገብርኤል አሁን ከአውሮፕላኖቹ የከፋ ነገር እንደተደገፈልን ገባኝ። እድለኞች ነን፣ የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረውን ተመልሰው ወደ መቀሌ በረሩ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በየአቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። ይችን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ። ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮኸባቸው። እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን። እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ። እናም የልጅ ወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግን ሽፍታ እያለ የሚጮህ ድምፅ ሰማሁ። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች። ከያጣጫው የጥይት እሩምታ ያንባርቃል። እስካሁን ከ ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉመሳው ጭስ ብንያለ ሲወጣ ጣላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደሁል ጊዜው የታባቱ ደሞ ሽፍታ ይላሉ። ለከሰጋው እንደማይበላውሬ እየቆጠሩት እንዴ ተክሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባለም በራስ ከመሸጉበት ተነሳው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል ያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከመሽጉ እንድወጣ ዲረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ሰኝ ሽጉጤን ጥይት እየሞላ ተኩስ ስለነበር የሰማዋቸው ወይም መሄድ የማልፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው ከዚህ ነው ያለብን ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ አው ባለምበራስ ኪዳነ ማርያም እውነታቸውን ነው ሽፍቶች በብዙ ጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ። እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እናም ወደ ገደሉ ከባላምበራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞት ጣር ያጠራሉ። የኔም ከሲታ በቅሎ ክፉኛ ቆስጋ ስለነበር ከስቃዩዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መቧጠጥ ጀመርኩ። ግንባር ቀደሞቹ ወታደሮቻችን ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለቁት ቋጣ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉን ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ። ያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትዕዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም። የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሉጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠል። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞዎቹን የሚመስሉ ያደፈ ሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ በአቋራጭ ቀድሞ መንገድ መዝጋታቸው ይሆን? ግን ሌላ ምንም አማራጭ የለንም ወደፊት ከመግፋት በስተቀር። እና አሁንም ወደፊት እንሮጣለን። ከፊት ለፊታችን የችፍርግ ያህል ከፍታ ያላት ከለላ ነገር ስናገኝ እንወድቅና ተኝተን እንታኮሳለን። ግንባር ቀደሙ ጦር ሲተኩስ ከኋላ ያለነው እንቀድምና እንደገና ወድቀን እንመሽግና ተኩስ ስንከፍት ከኋላ ያሉት ወደፊት ቀድመው ይመሽጋሉ። እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገሰገስ። በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደ ከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወጠፍ ደርሶ ከተራራው ጫፍ ደረስ። አሁን ከፊታችን በመበተን ላይ ያሉትን ይያባረን ወደፊት ስንገፋ ከፊት ለፊታችን አንቲት መንደር ተደነቀረች። ከዚህ መንደር ጎጆች ውስጥ ወንዶቻቸው መሳሪያቸውን ይያቀባበሉ ወደኛ መተኮስ ጀመሩ። አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር። ጠላቶች ወይስ ወዳጆች? ለቅጽበት ያህል ቆም ብዬ አሰብኩ። ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም። ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው። ያለን አማራጭ አንድ ብቻ ነው፣ ወደፊት መግፋት ብቻ። ያለምንም ትዕዛዝ ወታደሮቻችን ወደፊት ገፉ። የወታደሮቻችን ሹም ባላምባራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው። ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል። ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን። ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብ። በርጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያዋ ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት። ግን ዋጋ አልነበረውም። ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል። እንዲህ ባለቀች ሰዓት ጎልማሳው የጨበጠውን ምላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ። እስከዛሬ ማን ህይወቴን እንዳተረፈ አላውቅም። ግን ያ ሰው አንበሳ ተኳሽ ነበር። በአንድ ምት ግንባሩን ነድሎ ፈት አድርጎታል። ብዙም ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው። እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ በጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መጣ ከፊቴ ተደፋች። እናትየዋ ትጮኻለች። ያዘለችው ልጅ ምርር ብሎ ያለቅሳል። ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ። ብዙዎቹ ፈረንጆች ፈረንጆች እያሉ ይጮኻሉ። ምናልባት ጣሊያኖች መስለናቸዋል። ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም። የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር፣ ግን ሰሚ የለም። እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ። ለሹሙ ልጅ ይህ ታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ። ጊዜ ማጥፋት ነው። ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን። በዚህ መልኩ ይችን መንደር ለቀን ቁልቁል ሮጥ መንደሯን አልፈን ጥቂት እንደሄድን ከአንዲት አነስተኛ አፋፍ ላይ ደረስ። ከአፋፉ ስር እታች ጥቅጥቅ ያለ ጫካ አለ። ወደ ታች ለመውረድም ብዙ የማያስቸግር የሰርጥ መንገድ አለውና ጊዜ ሳናጠፋ በዚያው ሰርጥ ወርደን ከሚከተሉን ሽፍቶች አይን ለመሰወር ገና ሰርጡን ከመውረዳችን ከፊት ለፊታችን ሌላ ባለነጭ ሸማ የታጠቀ ሰራዊት መሽጎ ጠበቀን። አሁን ከራስ ካሳ የጦር ሰፈር የወጣሁበትን ቀን መርገም ጀመርኩ። ለደቂቃ እንኳ ያለ ጠላት የምንተነፍስበት ቦታ በመጥፋቱ ካቢያዲ እግሬን የነቀልኩበትን ቀን በወዴ እየረገምኩ ከፊታችን መሽገው ከሚጠብቁን ታጣቂዎች ጋር ተፋጠን እንደቆም አንድ كسانا رزم ياله جب سماس أقول سو بهاي لسلاسي عملاك على وديو لجول لقبريل سيمالس بنقص عملاك التكسو وغنوشنن كذيك يلجول لقبريل مصبو على ياو جب سماس أقول كستة سوية وطابلو مساريون أكبابلو انددقنا ماناتشو يماناتشو سيل تيكا لجول لقبريلم يراس كاسا وطادروشنن የንጉሠ ነገሥቱን ፈረንጅ አጅበን ወደ ራስ ሙልጌታ የጦር ሰፈር እየሄድን ነው አለውና ቀጥሎ በዚህ መንገዳችን በሽፍቶች መጠቃታችንና ያለ እረፍት እንደምንጓዝ አስረዳው ይሁን እንጂ የገጽማ ጸጉር ከሲታሹም ወልዴን ሊያምነው አልቻለም እንዲያም ከያዝነው ከለላ ወጥተን ወደፊት እንድንጠጋ አዘዘው እኛም منم أمراج يلنم عندم نزينيو چو بيانس اسكاول منم هايلك آل سننگرو آل سمانا چو مننا بچا تسيت توشوم اندازازو كلا چدم ودفي عمران بزي ملكو ودفي سننگفا يشمو وطادرو چم يتكبار بلت امن جا چون اندو درو انسوم بزقتا ودفي غفو በመካከላችን 2 ሜትር የማይሞላ ርቀት ሲቀር ሁላችንም ቆም በእነዚህ የሽሙ ሰዎች ፊት ምንም አይነት የጠላትነት ስሜት አይነበብም ወዲያው ከሲታውና ገርስማ ጸጉሮሹም ወደፊት መጣና እጄን ለቀማርጎ አጥብቆ ጨበጠኝ ሽማቸውን ተከትለው የሽሙ ወታደሮችም በሸማቸው ጫፍ መዳፋቸውን እንደመሸፈን ይያሉ የኛን ወታደሮች መጨበጥ ጀመሩ ራ ያልደረሳቸው የሹሙ ወታደሮች ዙሪያውን ከበቡን ሹሙና ልጅል ደገብሬል በእናታቸው ቋንቋ በትግርኛ ረዘም ላለ ጊዜ ሲያወጉ ቆይተው ልጅል ደገብሬል ወደኔ ተመልሶ ከሲታውና ገብስማ ጸጉሩ ሹም ያጫወተውን ይነግረኝ ጀመር ይህ ከሲታና ገብስማ ጸጉር ሹም ቀኛዝማች ወልደ ጊዮርጊስ ሲባል ከ300 በላይ ወታደሮቹን ዛሬ በማለዳ አሰባስቦ ራስ ሙልጌታ እንዲረዳ ሲገሰግስ በመንገድ ላይ ተኩስ በመስማቱ እዚህ እግዚአብሔሩ ረሳት ቀበሌ ድረስ ጣሊያኖች የመጡ መስሎት ተመገረም መሽጎ ሲተባበቅ እኛን በማግኘቱ መደነቅ ብቻ ሳይሆን እጅጉን በጣም መደሰቱንና መንደሩ ሩቅ ስላልሆነ ወደዚያ እንድንሄድ መጋበዙን አጫወተን ፍጹም ወንድምነት በተሞላበት ሁኔታ ቀኛዝማች ወልደ ጊዮርጊስ ፍጹም ወደማትርቀው መንደሩ ይዞን ሄደ የቀኛዝማች ወልደ ጊዮርጊስ መንደር በበርካታ የሳር ጎጆዎች የተሞላችውና እያንዳንዷ ጎጆ ከሌሎች ጎጆዎች በመጠነኛ ርቀት በራሷ የካባጥር የተከለለች ነች ምዕራፍ 29 ለሁለት ቀን ያርበኞች መሪ ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ እኔ ያጥሯን በር ሳልፍ ከኔ በኋላ ባላምበራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን የቀኛዝማች ጎጆ ጨለምለም ከማለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ ጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝ ማችሁለት ታሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥረኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ተጋግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሩ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሩ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጄን ለልጅ ይባባሉ የነበሩ ዛሬ ጊዜው ቢከፋ ገና ከሩቅ ሲታየው ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። አየህ ጌታው፣ ይኸው እኛስ ራሳችን እንዲሁ ይህንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጠቅን አይደል? ለምን ለምን ለምን? እኔ መልስላቸው ይመስል የመንደርተኞቹ ያለማቋረጥ ጥያቄያቸውን ደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው፣ ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ አይ አምላካችን ምን በድለን ይሆን? ሌላም ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምፅ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይጌታው ይኸው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ አይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆ ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ህዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ህዝብ በሚበትኑት ወረቀት ላይ ህዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቅ ውሸት ነው። ሁላችሁም እንደምታውቁት ይህን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሠ ነገሥቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ عند من دروش ما قلديشم فليش ولد جبريل نققر أهلم اسماماتون راسون إيانك أنك اسكاون تقوماتو كتك أمت أبت تنستو نقرو من فايدا إيريلو قد دايمهونون ماتت جمرة شما قلديوشم مرز بلو أتايم من دي ليش ولدي يتتعفو كو بنيو قوانقوا بتقرينيانو يتعفو ينيو سو تقرينو هلا በካቲት ወር ኢጣሊያና አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች አላውን የኢትዮጵያን መሬት አጥለቅልቀውታል። እነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል መንግሥት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግሥት ከሌለ ሕግም የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አንቧጓሮ የሰው ሕይወት ይጠፋል። ሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል። ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት 1928 ዓ.ም ተመረጠ። ኢትዮጵያና የህዝቦቿ መከራ ይህን ይመስል ነበር። ይህን ያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኛዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዝርዝሮ እንደነገራቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው፣ እነዚህ ሽፍቶች ምንም ኃይል አያግዳቸውም። ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚህ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመራው። አይሆንም፣ የትም አንሄድም፣ እዚህ ሆነን እንገጥማቸዋለን አልኩ። ከትዬም ቀኛዝማችን፣ እርሶ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ፣ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደር የለኝም፣ የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ። የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል። ትናንት በአንተ ወታደሮች ከተገደሉት መካከል ዘመዳቸውን አግኝተው ክፉኛ ተቆጥተዋል፣ አንተንም ሊበቀሉ ምለው ተገዝተዋል። አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም፣ እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መቧጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን ቢሆን እኩለ ሌሊት ቢሆን ነው፣ ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን عندي كشتا فنا سما وتتراراو وطان كل ساعات يدك يجوزو بحالا كتراراو چاف درس او تراراو باناتو لا اجيك بطان يمياس قرمو يتفترو يمكلاكيا مشيقو جالوت التي كمشيق يفلقنون ياهل طور بيسلف بن تيجيتو تشاچن اسكالا لكونا وهنا مقبل شرسان برابنا بوهاتم اسكالموت ندرس بزوك زي مكلاكل انجلالن اندي ساسب باتن قتلنا بچكولا كمن دروسة عرسان سنوتا باكي سنك يهلم يازاتشن تزالي انسا من تلال بلو كنياز ماج لا كربو اللي تياكي عاو تروبوتانو عقاش هاي الاسكيمت عالن درس زي مشيقان مكلاكل انجلالن አልኳቸው ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኛዝማች አሁን በነገረም ጥማቸውን እንደመፈተግ ይያሉ ከዚህ ራቅ ብሎ አምባራዶም የራስ ሙርጌታ ጦር አለ አሁን ካልደንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከመትባል ቦታ የራስ ዩሚስ ከአምስት ሺህ ጦራቸው ጋር ተፈራዋል አሁን ካለንበት የተራራ ጫፍና ባቢያዲ እኩሌታ ቦታ ላይ አብቹ ከ2000 በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍሯል ቀኛዝነት ወልደጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙሉጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ ሌላ ሁለት ታማኝ ወታደሮችን ደግሞ ከራስዩ ምስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አብቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኛዝማች ወልደ ጊዮርጊስን ለመንኳቸው የጦር እርዳታ ለምና ወደ ራስ ካሳ መላኩ ዋጋ የለውም ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋቤል ከአራት ቀናት በኋላ ነው አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም ቀኛዝማች ወልደ ጊዮርጊስ በዚህ ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግስት ቀኛዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር ቀኝ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ፍቃሉ ቀኛዝማችን ገና ከሩቅ ሳያቸው ድምጼን ከፍ አድርጌ ተጣራው ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንደዘኑ ያስታውቅ ነበር ቀኛዝማች ያተገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩትና በጎ ፈቃደኞችን አኝተው መልእክቱን ለመላክ ተቸግረው እንደነበርና መከራ አሳምነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ ወደ ራስ ሙሉጌታ የጦር ሰፈር መልእክተኞች ፈጽሞ መጠጋት እንዳስቻላቸውና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት የአምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙሉጌታ ወታደሮች ስብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በሌላ ወገን በትግራይ ሽፍቶች ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልእክተኞቹ ወደዚያ ደፍረው ለመሄድ እንኳ ፈቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኝ አዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኝ አዝማችን አድፍጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትግስቴ ወደ ማለቆ ሲቀርብ ቀኝ አዝማች ተመለሱ። እሺ ቀኝ አዝማች ምን አሉ? ተቀበሉን? እያልኩ ገና ብቅ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኝ አዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኝ አዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥብ ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቤል 3 ቀን ብትችሉ ነው፣ ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ። አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኝ አዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተስቦ በሽታ በድንገት የሞተ ሰሞን ነው። በዚህ ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ፣ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኝ አዝማች ሸህ ሁሴን አባ ወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባ ወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለ ወትሮ በጣም ተበሳጭቶ በከፍተኛ ድምፅ ሊሆን አይችልም፣ ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሐማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች
የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የከተሉትን ገለው የደረፉትን ዘርፈው እንዳመጣጣቸው ድንገት ሁልክ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ዘዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስጥር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልክተኛ ልንልክበት መልክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻው ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጣላሱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በመውት አፋፍ ላይ ነውና ቶሎ ድረስ በትለው በኔ አይጨክንምና ቶሎ ይመጣል ከዚያ መከረም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልክቱን በትክክል እንደሚያደርስና አብቹም የጦር አለቃው በመጣፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገን አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ የጠራራው ፀሐይ አብቹ ድንገት ከቻለ ሸበጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አድርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን በአይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። አሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዲያብቹ ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም ማን የማን ምርኮኛ ይሆናል ጌታው ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን እያለ በተደጋጋሚ ይጠይቃል። የአጼውን ፍላጎት ኮሎኔልም እኔም በወግ በወጉ ልናስረዳው ሞከርን። ይሁን እንጂ የአብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች፣ ገና ከሰራሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ለአንተ እንጂ ለሽማግሌዎች ወይም ለንጉሡ አይደለም። እኔ ንጉሥ አይደለሁም፣ ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ለአንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን ሰጣለሁ ላንተ ሞታለሁ ተመለስ ላልከው ግን የት ነው መመለሰው ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል ሽማግሌዎቹ ጦር ሊፈዱብኝ አስበው ከሆነ ደግ ምንም ችግር የለም ግን እኔ ከነሱ ጠብ እንደሌለኝና ያገሪ ታማኝ ወታደር እንደሆንኩ አስረዳልኝ ስማኝ ማደጃዝማች ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው አዎ በእሳተ ገሞራ መሃል ቢሆን ይቺያብቹ ቃል ትልቅ ወኔ የሰጠችኝና ከገባሁበት የቀን ቅዠት እንደመባለን ብዬ ላቤን በሽማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግደለም ፈረንጅ ጌታ አይዞህ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው ሲቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ኮራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚህ ገደል ከዚህ የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር። ከተሳካልን እስከ ደሴ ድረስ ገፍተን ከአጼው ጦር ጋር እንቀላቀላለን። ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።